ኃጢአት ድል የሚነሳው በሕይወት መንፈስ ሕግ ነው በሚል ርዕስ ነው ዛሬ የምናየው። ኃጢአት ድል የሚነሳው በምንድን ነው? በሕይወት መንፈስ ሕግ ነው የሚለው ነው። ይሄ በጣም ዛሬ ተምረን ሁሉን መያዝ እንኳን ባንችል በጣም ልባችንን ጥለንበት በጣም በረጋ መንፈስ በማስተዋል ብዙ በውስጣችን ልናመላልሰው የሚገባ ነገር ነው። እግዚአብሔር የተመሰገነ ይሁን። ባለፈው ያስተማርኩትን መነሻ አድርጌ ከዚያ ጋር በተያያዘ መንገድ ነው የምንሄደውና ሮሜ ምዕራፍ 6 ቁጥር 10 እና 11ን አነባለሁ። መሞትን አንድ ጊዜ ፈጽሞ በኃጢአት ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። ቁጥር 11 እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል የእግዚአብሔር ቃል። በዚህ ቦታ ላይ የጌታችን ኢየሱስ ክርስቶስ ማዳን እኔና እናንተን ለማጽደቅ ከሞተው ሞት ጋራ የድል ሕይወትንም ለማኖር የሰራውንም ሥራ እንድናስብና እንድንመለከት የሚያደርገን እውነት ነው። እዚህ ውስጥ የምናየው ልክ ጌታችን ኢየሱስ ክርስቶስ ለኃጢአት ሞቶ በሕይወት ሲኖር አሁን ያለው ከሞት ከተነሳ በኋላ ለእግዚአብሔር ልክ እንደሚኖር እንደዚያው እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። ያንዳንዱ ቃል በጣም እጅግ አስፈላጊ ነው። ስለዚህ መጽሐፍ ቅዱስ አንድ ክርስቲያን ከዳነ በኋላ እግዚአብሔር ኃጢአቱን ከማረው በኋላ የእግዚአብሔር ጽድቅ ከተቆጠረለት በኋላ ከጸደቀ በኋላ ከሰራው ኃጢአት ከወረሰው ኃጢአት የተነሳ ሊመጣበት የሚችለው የፍርድ ኩነኔ ከላው ላይ ከተወገደለት በኋላ ጌታን በማመኑ ሊኖረው የሚገባውን የክርስትና ሕይወት ከምን የተነሳ እንዴትም ሊኖር እንደሚችል ነው የእግዚአብሔር ቃል የሚያስተምረን። እግዚአብሔር የተመሰገነ ይሁን። ስለዚህ በዚህ ቦታ ስንመለከት ኃጢአትን ድል ለመንሳት መሰረት የሆነ ነገር ስንጀምር አንድና የመጀመሪያ ነገር ስታስቡ የጌታችን የኢየሱስ ክርስቶስ ሞት እኔና እናንተ ለኃጢአት የሞትንበት ሞትም እንደሆነ ልናስተውል ይገባል። ጌታ ለኛ የሞተው ሞት ብቻ ሳይሆን እኛም ከርሱ ጋራ እንደሞትን መጽሐፍ ቅዱስ ይናገራል። እግዚአብሔር የተመሰገነ ይሁን። እኛም ከርሱ ጋራ እንደሞትን የጌታችን የኢየሱስ ክርስቶስ ሞት የውክልና ሞት ነው። እኛን ሁላችንን ወክሎ ነው የሞተው። በውክልና የሚሰራ ሥራ ሁሉ ተወካዮችን በሁሉ ነገር ይመለከታል። ወክለናቸው ውሳኔ የሚወስኑልን ጠበቆቻችን፣ ጉዳይ የሚያስፈጽሙልን ሰዎች፣ የሚያመጡት ውጤት፣ የሚፈጽሙት ሥራ በሙሉ ሳይነካን በሚቀርበት ሁኔታ ሊሆን አይችልም። እግዚአብሔር የተመሰገነ ይሁን። የኢትዮጵያን መንግሥት ወክሎ በዩናይትድ ኔሽን የሚሰራ አምባሳደር የኢትዮጵያን መንግሥት ጉዳይ ነው የወከለው። እኔ አምባሳደር ቤትም ሀገር ያለ የዚያች ሀገር ወኪል ነው። ውድ ወገኖቼ የኔና የናንተ የውክልና የኃጢአትን አስመልክቶ በስጋዊነታችን በኃጢአተኛነታችን ያለንን ችግር አስመልክቶ መፍትሄ ሊሰጥልን አዳኝ ሆኖ የመጣው ኢየሱስ ክርስቶስ ወኪላችን ሆኖ ነው የማዳን ሥራውን የሰራልን። ክብር ለእግዚአብሔር ይሁን። ስለዚህ አንደኛ ቆሮንቶስ ምዕራፍ 15 ላይ ይሄንን የውክልናውን ሥራ ኢየሱስ ሲሰራ መጽሐፍ ቅዱስ ከዚህ በፊትም ይሄን ክፍል አካፍ ያለው አዳምንና ክርስቶስን እንዴት እንዳወዳደረ በአይነ ህሊናችን ማየት አለብን። አንደኛ ቆሮንቶስ ምዕራፍ 15 ላይ የእግዚአብሔር ቃል እንደዚህ ይላል፣ ቁጥር 45 ጀምሮ እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። የሰው ልጆችን እድል ፋንታ የሚወስኑ ስንት አዳሞች ተጠቅሰዋል? ሁለት አዳሞች ተጠቅሰዋል። የመጀመሪያው አዳም በገነት ውስጥ እግዚአብሔር ያኖረው ከምድር አፈር ያበጀው ኃጢአትን በመስራቱ ከገነት የተባረረው አዳም ነው። ያ ፊተኛው አዳም ምን ሆኗል ይላል እግዚአብሔር ቃል? ሕያው ነፍስ ሆነ ተብሎ ተጽፏል። ደግሞ የምኳለኛ ላይ የመጣ አዳም አለ። እንደውም በግሪክኛውና በሌሎች አንዳንድ ትርጉሞች ብትመለከቱ የመጨረሻው አዳም ነው የሚለው። ሶስተኛ አዳም ከዚህ በኋላ አይመጣም። በሁለት አዳሞች የሰው ልጆች እድል ፋንታ ይወሰናል። የመጀመሪያው አዳም የኛ ወኪል ሆኖ በገነት ውስጥ በወሰነው ውሳኔ የሁላችንንም ታሪክ፣ የሁላችንንም ህይወት፣ የሁላችንንም የህይወት ዴስቲኒ የሚመለከት ውሳኔ ነው የወሰነው። በሰራው ኃጢአት ሁላችን ኃጢአተኞች ሆነናል። በሞተው ሞት ሁላችን ሟቾች ሆነናል። ስለዚህ የመጨረሻው አዳም ደግሞ ሲመጣም ተመልከቱ፣ ኋለኛው አዳም ህይወትን የሚሰጥ መንፈስ ሆነ። ምንድነው የሚሰጠው? ኋለኛው አዳም ህይወት ነው የሚሰጠው። ክብር ለእግዚአብሔር ይሁን። ህይወት ለማስገኘት ነው የመጣው። ራሱ ጌታችን ኢየሱስ ክርስቶስ ሲናገር እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል። ኢየሱስ ክርስቶስ የሞተው እኛ ህይወትን ልናገኝ ነው። የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ምን ታረጋለች? ብዙ ፍሬ ታፈራለች። ኢየሱስ ክርስቶስ ነፍሱን ለሞት አሳልፎ የሰጠው እኔና እናንተ የምንሞተውን ሞት ሞቶ ያንን ሞት የሚያሸንፍን ህይወት ለመግለጥ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ያንን ሞት ያሸነፈበትን ህይወት ህጋዊ በሆነ መንገድ ለማግኘት ብቆች እንድንሆን በመጀመሪያው አዳም የመጣብንን የሞት ዕዳ ክብር ለእግዚአብሔር ይሁን ህጋዊ በሆነ መንገድ ልንሞተው የሚገባውን ሞት ኢየሱስ ክርስቶስ ከህግ በታች ሆኖ ለኛ እርግማን ሆኖ ሞተልን። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን ኢየሱስ ክርስቶስ ያንን ሞት ሲሞት ዋና ዓላማው ምን ለማድረግ ነው? ሐዋርያው ጳውሎስ ለጢሞቴዎስ በጻፈለት መልእክት ላይ ምን ይላል? ኢየሱስ ክርስቶስ ህይወትንና አለመጥፋትን ወደ ብርሃን አውጥቷል ይላል። ምንና ምንን? ህይወትንና አለመጥፋትን። እግዚአብሔር የተመሰገነ ይሁን። ስለዚህ የጌታን ነገር በሞቱ ብቻ እንዳናስብ በህይወትም ልናስብ እንደሚገባ መጽሐፍ ቅዱስ እንዴት እንደሚያስተምር ነው የምናየው። ህይወትን የሚሰጥ መንፈስ ሆነ። ህይወትን ምን የሚያደርግ? የሚሰጥ። ስለዚህ እሱ ተመልከቱ፣ ይሄን ሊሰጥ የሚችልበት ሁኔታ ከኛ ጋር እንዴት እንደሚያያይዝ ሁለቱን አዳሞች ይናገራል ቁጥር 46 ላይ። ነገር ግን አስቀድሞ ፍጥረታዊው የመጀመሪያው አዳም ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም ይላል። ይሄ የሚገርም ምስጢር ነው። ምዕራፍ 15ን በሙሉ ስታነቡት የመጀመሪያው ፍጥረታዊ የሆነበትን ምስጢርና ሁለተኛው ወይም የመጨረሻው አዳም መንፈሳዊ የሆነበት ምስጢር ምን መሰላችሁ? ከላይ ስትመለከቱ ምን ይላል ቁጥር 42 ላይ? የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ምን ያረጋል? አያችሁት? ፍጥረታዊው ተዘርቶ መንፈሳዊ ምን ያረጋል? ይነሳል። አያችሁት? በውርደት ይዘራል፣ በክብር ይነሳል፣ በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ሃሌሉያ። ስለዚህ ኢየሱስ ክርስቶስ የፍጥረታዊውን አዳም ኃጢአት የሰራበትን የሰውን ማንነት ወስዶ በሞት ኃይል ስር ዘርቶት ክብር ለእግዚአብሔር ይሁን ለገበሬዎች የመዝራትና የማጨድ ሕግን የሰጠው እግዚአብሔር ገበሬዎቹ የዘሩት ዘር ሳይሞት ሳይበሰብስ ሊነሳ አይችልም። እሸት አዲስ የሆነ ፍሬ ሊገኝ አይችልም። ከላይ ወደ ላይ ከፍ ብላችሁ ብትመለከቱ እግዚአብሔር የመዝራትንና የማጨድን ሕግ ለገበሬዎች እንደሰጠ የመጀመሪያው ፍጥረታዊ አዳም እግዚአብሔርን ከበደለ በኋላ መንፈሳዊው ኋለኛ ላይ ሆኖ መጣ። ክብር ለእግዚአብሔር ይሁን። ፍጥረታውያኖች የሚዘሩ በራሳቸው ቢሆኑ ሞተው ነው የሚቀሩት። ለምን? በኃጢአት ምክንያት ነው የሚሞቱት። አያችሁት? በኃጢአት ምክንያት ነው የሚሞቱት። መንፈሳዊው ኢየሱስ ክርስቶስ ግን ለኃጢአት ነው የሞተው ክብር ለእግዚአብሔር ይሁን አያችሁት መሞት ለምን ሞቷል ይላል ለኃጢአት ሞቷል ይላል እግዚአብሔር ስም የተባረከ ይሁን ኢየሱስ ክርስቶስ ይሄንን ለኃጢአት የሚሞተውን ሞት ለመሞት ምክንያት የሆነው የኛ ኃጢአት ነው እንጂ እሱ ኃጢአት አይደለም ስለዚህ ከኛ የተነሳ ያንን ሞት ሊሞትልን መጣ እግዚአብሔር ስም የተባረከ ይሁን ኢየሱስ ክርስቶስ ለምን ተመረጠ? ለምንድነው እሱ መሞት ያለበት? ምክንያቱም ዮሐንስ ወንጌልን ሲጀምር ሲጽፍ በመጀመሪያ ቃል ነበር ያለ ከዘረዘረ በኋላ የኢየሱስን ዘላለማዊነት ካሳየን በኋላ አንድ ነገር ከሰው ጋር የሚያገናኘው ነገር ይጨምርልናል። በፈጣሪነት ብቻ ሳይሆን ከኛ ጋር የሚገናኘው ኢየሱስ ክርስቶስ በእርሱ ህይወት ነበረች። ህይወትም የሰው ብርሃን ነበረች ይላል። ስለዚህ ለሰው ብርሃን የምትሆን ህይወት ያለችው እሱ ጋር ነበረች ያለችው። ይህቺ ህይወት ከሱ ተለይታ ተበጥቃ ተቆርጣ ተከፍላ ለሰው አትታደልም። ይህቺ ህይወት ያለችው ጌታ ወደዚህ ምድር መጣ። ሟች ሆነውን የሰውን ማንነት ወሰደ። የአብርሃምን ዘር ይዟል እንጂ ያዘው የመላእክትን አይደለም። በነገር ሁሉ ወንድሞቹ ሊመስል ተገባው የኛን ማንነት ወሰደ ክብር ለእግዚአብሔር ይሁን ምን ያለው ጌታ ነው ህይወት ያለው ጌታ ነው ለሰው ብርሃን የምትሆን ህይወት ያለችው ጌታ ነው ነገር ግን ይሄ ቃል ህይወት በርሱ ዘንድ ያለችው ጌታ ስጋ ሆነ በመስሉ ተገኝቶ የባሪያን መልክ ወሰደ እና ሞተ ለምን እንደ ሞተው ፍጥረታዊን ዘርቶ መንፈሳዊ ለማስነሳት ነው ለማስነሳት የቻለው ከምን የተነሳ ነው? በርሱ ዘንድ ምን አለ? ህይወት አለ። ክብር ለእግዚአብሔር ይሁን። መጀመሪያው ፍጥረታዊ ነው፣ ቀጥሎ መንፈሳዊው ነው። መንፈሳዊው ኢየሱስ ነው፣ ፍጥረታዊው አዳም ነው። የአዳምን ወስዶ ኢየሱስ ክርስቶስ በሞት ኃይል ዘርቶ በክብር በህይወት አስነሳ። ለምን እንደ ይሄን ያረጋው? ህይወትን ሊሰጥ ሲል ነው። ህይወትን ለመስጠት ነው ይሄን ያረጋው። አሜን። ክብር ለእግዚአብሔር ይሁን። የዚህን የህይወት ምስጢር ነው መመልከት እንድንችል የምፈልገው ተመልከቱት ቁጥር 47 ላይ የፊተኛው ሰው ከመሬት መሬታዊ ነው ሁለተኛው ሰው ከሰማይ ነው ተመልከቱት እንግዲህ እንዴት እንደሚናገር ሁለተኛው ሰው ከየት ነው ይላል ከሰማይ ነው ሁለት ሰዎች አሉ ምንም ቁጥራችን ብዙ ቢሆን የሰው ልጆች እድል ፋንታ በሁለት ሰዎች ነው የሚወሰነው በፊተኛው አዳምና በመጨረሻው አዳም የመጀመሪያው ሰው ከመሬት መሬታዊ ነው ሁለተኛው ሰማያዊ ነው ቁጥር 48 መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው ስለዚህ ሰው ሁሉ ጊዜ ጥያቄ መጠየቅ ያለበት እኔ ከማን ወገን ነኝ ነው ማለት ያለበት ከሰማያዊው ጋራ ተገናኝቻለሁ ወይ ሰማያዊው ኢየሱስ ክርስቶስ ሰማያዊ ሊያደርገኝ የሚችልበትን መጽሐፍ ቅዱስ የእግዚአብሔር ቃል የሚናገረውን ነገር በህይወቴ ተቀብያለሁ አስተናግጃለሁ ወይ ብሎ ሰው መጠየቅ አለበት። የእግዚአብሔር ስም የተባረከ ይሁን። ሰማያውያን የሆኑት ደግሞ እንዲሁ ናቸው። አያችሁት? መሬታዊ፣ ሰማያዊ። የዚያን የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። እግዚአብሔር የተመሰገነ ይሁን። መሬታዊው የሰጠን መልክ አለ። ከሱ ስንወለድ ሟች ከሆነ በኋላ ኃጢአት ከሰራ በኋላ ስለተወለድን የሚሞት ሰውነት ይዘን ነው የተወለድነው ሁላችንም። ደግሞም እንደዚሁ የሰማያዊውን መልክ እንለብሳለን። ጌታ ሲገለጥ እርሱን እንደምንመስል እናውቃለን አሉ ሐዋርያት። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ እሱ ከሞት ሲነሳ ያገኘውን ያንን የክብር አካል ያለብሰናል። ጌታ ይመስገን። ስለዚህ የሰው ልጆች ነገር የሚወሰነው በሁለት አዳሞች ነው። ይሄንን ውሳኔ ለመወሰን የሚያስችለው ምስጢር የተካሄደው ኢየሱስ ክርስቶስ በቀራንዮ መስቀል ላይ የኔና የናንተ ወኪል ሆኖ የውክልና ሞት ነው የሞተልን። እንግዲህ ከክርስቶስ ጋር የሚተባበር ሁሉ እሱ በወሰደው እርምጃ የሚወሰነውን እድል ፋንታው የሚያረግ ሁሉ መጀመሪያ ከክርስቶስ ጋር የሚተባበረው ከሞቱ ጋር ነው። ከሞቱ ጋር ነው። ይሄ መሰረታዊ የሆነ ክርስትና ትምህርት ነው። የረቀቀ የጠለቀ ትምህርት አይደለም። ሮሜ ምዕራፍ 6 ላይ ያስተማርኩትን ተመልከቱት። ውድ ወገኖቼ ይሄ የረቀቀ የጠለቀ ትምህርት አይደለም፣ መሰረታዊ ትምህርት ነው። ቁጥር 3 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን? ከማን ጋር አንድ ለመሆን ስንል ነው? አንድ ጥምቀት የሚባል የሚያድን ሥርዓት ለመፈጸም አይደለም። ጥምቀት ስንጠመቅ አንድ ነገር ላይ ነው ፎከስ የምናረጋው። ከማን ጋር አንድ ለመሆን ነው? ከኢየሱስ ክርስቶስ ጋር አንድ ለመሆን ከኢየሱስ ክርስቶስ ጋር አንድ ለመሆን። የእግዚአብሔር ስም የተባረከ ይሁን። አያችሁት? ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን? ከጌታ ጋር የሚስማማ አንድ የሆነ ሰው ሁሉ አንድነቱ የሚጀመረው ከጌታ ሞት ጋር በመተባበር ነው። ውድ ወገኖቼ ምን ጊዜም በማይደገምላችሁ ሁኔታን ብትወስዱት እጅግ በጣም በጣም ትልቅ ነገር ነው። ቃል ሊደገምላችሁ በማይችል ሁኔታ ቆልፍና መሰረታዊ ነገር አድርጋችሁ መውሰድ አለባችሁ። ወደ መንፈሳዊ ትክክለኛ ህይወት፣ ወደ ድል አድራጊ ህይወት፣ እግዚአብሔር የሚወደውንና የሚከበርበትን መንፈስ ቅዱስ የሚሰራበትን ህይወት ለማየት ከፈለግን ቁልፍ ነገር ስትፈልጉ ከጌታ ጋር አንድ ለመሆን የምንወስደው የመጀመሪያ እርምጃ ከሞቱ ጋር አንድ መሆን ነው። አሜን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ይሄንን መሰረት ይሄንን ቁልፍ ነገር በህይወታችሁ ካላያችሁት እግዚአብሔርን ግለጥልኝ ማለት እጅግ በጣም አስፈልጋለሁ። ከጌታ ሞት ጋር በመተባበር ያልተጀመረ ህይወት፣ ከጌታ ሞት ጋር ያልተያዘ መንፈሳዊ አመለካከት፣ ከጌታ ሞት ጋር ያልተባበረ ክርስቲያን በመጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ስለ ክርስትና የሚናገረውን ሁሉ በዘለቄታ ለማየት አይቻልም። ስለዚህ ሞቱ የመጀመሪያ ነገር ነው። ከኢየሱስ ክርስቶስ ጋር የሚተባበር ሁሉ ደግሞ አለው። መጀመሪያ የሚተባበረው ከሞቱ ጋር ነው። ሃሌሉያ። እግዚአብሔር ቃል ነው ይሄን የሚለው። ቁጥር 4 ከሞቱ ጋር የምንተባበርበት ምክንያት አለ። ከጌታ ጋር ለመተባበር ነው። ለምንድን ነው ከጌታ ጋር የምንተባበረው? እርሱ የመጣው ምን ሊሰጥ ነው ብለናል? ህይወት ሊሰጥ ነው። ያ አዲስ ህይወት፣ ያ መንፈሳዊ ህይወት፣ ያ ሰማያዊ ህይወት ለኔና ለናንተ እንዲሆነን እንዲሰጠን ነው ጌታ የሚፈልገው። ስለዚህ ቁጥር 4 እንደዚህ ይላል፣ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከርሱ ጋር ምን አረገን? ተቀበርን። ከዱሮ ነገራችን ጋር ተለያየን። የዱሮ ነገራችን ከኛ ራቀ። ክብር ለእግዚአብሔር ይሁን። በምንድን ነው የሚርቅልን? በውሳኔ አይደለም የሚርቅልን። በጌታ ሞት ውስጥ የከተትነው የጨመርነው ነገር አለ፣ የተቀበረ ነገር አለ። በጥምቀት ከእርሱ ጋር ምን አረገን? ተቀበርን። በል ውስጥ ኃይለኛ ቃል ነው ይሄ። በጣም ጊዜ እየወሰዳችሁ ባያችሁት ቁጥር ትልቅ ኃይል አለው በዚህ ውስጥ። ተቀበርን እንዴ! ይሄ እኮ ማለት ቀላል ነገር አይደለም ወገኖች። ሬሳ ወስደን ስንቀብር ቁርጡን እናቃለን። ተቀበርን ማለት ንግግር እንዳይሆን፣ የጌታ ልጆች የሚቀበር ነገር አለ። ከተቀበር አይወጣም። ምን ውስጥ ነው የሚቀበረው? ከጌታ ሞት ውስጥ ነው። በጥምቀት ስርዓት ሰዎች ይሄንን ይገልጣሉ። የጌታ ኢየሱስ ክርስቶስ ሞት ውስጥ የመቅበር ነገር ነው። አሜን። ለምንድን ነው የምናረገው? በአዲስ ህይወት ለመመላለስ። ብዙ ጊዜ ክርስቲያኖች በጣም የሚሳሳቱት ብዙ ጊዜ አልገባ የሚላቸው መሰረታዊ ነገር ትልቅ ችግር ያለው ምንድነው? ውድ ወገኖቼ ክርስትናን የሞራል ትምህርት አድርገን እንወስዳለን። ሞራል ትምህርት አለው ክርስትና። ሞራል ትምህርት ማለት ምን ለማለት ፈልጌ ነው? ያለ ህይወት ያለ መንፈስ ቅዱስ በመመሪያና በስርዓት በእውቀት ብቻ ክርስትናን መኖር እንደሚችል ብዙ ሰዎች ያስባሉ። ምን ማድረግ እንዳለባቸው ቢያቁ ይሄን አድርግ ይሄንውን ያንን አታድርግ ያንን መልስ ይሄን ቀልስ እየተባለ በትዕዛዝ ብቻ ክርስትናን መኖር እንደሚችሉ ሰዎች ያስባሉ። አይደለም። በብሉይ ኪዳን ህግ ተሰጥቷል። ሰዎች ራሳቸው ሊያጸድቁም ከእግዚአብሔር ጋር የሚያስማማ ህይወት ሊኖሩም አልቻሉ። ስለዚህ ጌታችን ኢየሱስ ክርስቶስ ምንድነው እሱ? እኔና እናንተን ከህግ ስር የነበርነውን አያችሁት? ህግ የሚገዛን የነበርነውን ህግን ባለመፈጸም በኩነኔ ስር ያለነውን ከህግ አውጥቶ የራሱ እንዳደረገን አስተምር ያለው ያላቻ ጋብቻ በሚለው እግዚአብሔር የተመሰገነ ይሁን። አያችሁት? ስለዚህ እኔና እናንተ ለእግዚአብሔር ፍሬ የምናፈራበት መንፈሳዊ ህይወትን በትክክል ለመኖር የሚያስችለን ምስጢሩ የት ጋር እንዳለ ሮሜ ምዕራፍ 7 ቁጥር 4 ተመልከቱት። አያችሁት? እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። በመገደል ነው የሚጀምረው የፍሬያማ ህይወት። ለምን? ለእግዚአብሔር ፍሬ እንድናፈራ። የፍሬ ያለው ህይወት የመንፈስን ፍሬ የሚያፈራ ክርስቲያን ለመሆን እግዚአብሔር የሚወደው ነገር በህይወታችን የሚፈጸም በተግባር የሚተረጎም ሰዎች እንድንሆን እግዚአብሔር ያደረገው እኛን በክርስቶስ ሥጋ በመግደል ነው። ሃሌሉያ። የሞት ሥራ በህይወታችን ተካሂዶ ነው። በክርስቶስ ሥጋ ለሕግ ምን አርጋችኋል? ተገድላችኋል ይላል። ለምንድን ነው የሆነው? ለእግዚአብሔር ፍሬ እንድናፈራ። ህግ ምንድን ነው? መንፈሳዊ ነው። መመሪያ ትእዛዝ ይሰጣል። ምን ማድረግ እንዳለብን እንደሌለብን ያሳውቀናል። ነገር ግን ታዘነው ውጤት ያለው ህይወት መኖር አልቻልንም። ከዛ ኢየሱስ ክርስቶስ እኔና እናንተን ከህግ ጋር በሞት መለያየት ብቻ ነው መውጫ ያለን። ይህን በዝርዝር አስተምር ያለው ያልሰማችሁ በሲዲ በዲቪዲ መስማት ትችላላችሁ። ስለዚህ ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ አዳኝ ሆኖ ሲመጣ መጀመሪያ ከህግ ጋር ያለንን ግንኙነት ነው። እኛ ስጋው ያነን፣ ህጉ መንፈሳዊ ነው። የማይጣጣሙ ነገሮች ነን። እኛ ስጋው ያነን፣ ህጉ መንፈሳዊ ነው። ያንን ለየ። የለየበት ምክንያት ምንድነው? ፍሬ እንድናፈራ፣ ለእግዚአብሔር ፍሬ እንድናፈራ። ስለዚህ ክርስቲያን አንድ መሰረታዊ ጥያቄ ሁልጊዜ መጠየቅ አለበት። በጌታ ሞት ውስጥ የተቀበረው እኔ ለህግ የተገደልኩበት ከጌታ ሞት ጋር የተባበርኩበት ያ መሰረታዊ ነገር በህይወቴ ውስጥ የክርስትናዬ መጀመሪያ ሆኖ ሁልጊዜ ላስበው ይገባል። ይሄ በትምህርት መልክ መጀመሪያ ተመረየ በቃልፊያ ድሮ ተመረየዋለሁ ምለው ነገር አይደለም። በየለቱ ነው ይሄን ማስበው። ገላትያ ምዕራፍ 2 ተመልከቱ። ሐዋርያ ጳውሎስ ይሄንን እንዴት እንደሚያይ እለት እንዴት እንደሚያይ ምዕራፍ 2 ተመልከቱ። የጌታን ሞት እለት እለት የሚወስድበትን አወሳሰድ ተመልከቱት። ቁጥር 20 ከክርስቶስ ጋር ተሰቅያለሁ እኔም ብሎ አንድ ቃል ይናገራል። ማን ነው ድምፁን ከፍ አድርጎ ይልልኝ? አልሰማችሁም? አሁን ሕያው ሆኛል ኖር። ይሄ ከጌታ ጋር የተባበርነውን ሞት አስመልክቶ በህይወታችን የምንይዝበት አያያዝ ትክክል ነው የሚባለው መቼ ነው? እኔም አሁን ሕያው ሆኜ አልኖርም። ጌታ ይመስገን። ተገድያለሁ ካልኩ፣ ተቀብሬያለሁ ካልኩ እኔ አሁን አልኖርም። እኔ ማን ነኝ? እኔ አሁን ሕያው ሆኜ አልኖርም። ምን ማለት ነው? እኔ በእኔነቴ አልኖርም። እኔ ያለ እግዚአብሔር፣ እኔ ያለ መንፈስ ቅዱስ፣ እኔ ያለ ክርስቶስ አልኖርም። እኔ ብቻ ሆኜ በማንነቴ ምናልባት ራሴን የምለይበት የዘር መለያ ሊኖረኝ ይችላል። ወንድ ወይም ሴት ልል እችላለሁ ራሴን። እና እኔነቴን ሳስብ ከኑሮ አንጻር ለህይወቴ ለኑሮዬ መሰረት የማደርገው እኔነቴ ማንንም ይባል ማንንም አርገላስበው አልኖር። በጳውሎስ ቋንቋ ስናየው እኔ ባዩ ጳውሎስ ማን ነው? አይሁዳዊ ነው፣ ፈሪሳዊ ነው። በሕግ የሚገኝን ጽድቅ በጥንቃቄ የፈጸመ ሰው ነው። ሚኮራበት ሚመጻደቅበት ነገር ዘር ቢቆጥር ታሪክ ቢቆጥር ዕውቀት ቢቆጥር ልምድ ቢቆጥር ብዙ ያለው ነው። እኔ ጳውሎስ ያኔ በፈሪሳዊነቴ የምኖረው በአይሁዳዊነቴ የምኖረው በዕውቀቴ በችሎታዬ የምኖረው የተመሰከረልኝ የተነገረልኝ ያ ማንነት አይደለም። አሁን እንደዛ አልኖርም። አሁን በልስቲ አያችሁት የጌታ ሞት አሁን ነው የሚሰራው። አሜን። ክብር ለእግዚአብሔር ይሁን። ይሄ መሰረት ነው ወገኖቼ፣ መሰረት ነው። አሁን ያው ሆኛ አልኖርም። ታዲያ እንዴት ነው ይሄ ሰው የሚኖረው? አሁን የሚኖረው ኑሮ እንዴ ያወራ አይደለም እንዴ የጻፈ አይደለም እንዴ አሁን አልኖርም ይላል? የሞት አይናገርም አይጽፍም። አይ እኔ ዶሮ ራሴን አይቼ የምኖረው ሰውዬ ተለውጫለሁ። አማኝ ነኝ ሆኛለሁ። አማኝ ነኝ። ራሱን አይቶ የሚኖር ሰውና አማኝ ሆኖ የሚኖር ልዩነት አላቸው። አማኝ ጳውሎስን ተመልከቱት። አያችሁት? እኔ አሁን ሕያው ሆኜ አልኖርም ካለ በኋላ ክርስቶስ በእኔ ይኖራል። ይሄ ሕይወት ይሰጣል የተባለው ክርስቶስ፣ የመጨረሻው አዳም፣ ክብር ለእግዚአብሔር ይሁን፣ ለሕግ ገድሎን ለራሱ ያደረገን እግዚአብሔር ልጅ ኢየሱስ ክርስቶስ በእኛ ውስጥ ይኖራል። ለኛ የሞተ ብቻ አይደለም በእኛ ውስጥ የሚኖር ነው። ክርስቶስ ለኛ የሞተ ብቻ አይደለም በእኛ ውስጥ የሚኖር ነው። በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ እኔ የስጋዬ አለ። ጳውሎስነቴ ለሰዎች አልጠፋም። እንዴ ጳውሎስ አይደለም እንዴ ያሉ ሰዎች ብለውታል። እንደውም ያ ክር ቤተክርስቲያን የሚያሳድድ አይደለም እንዴ ያሉ ብለዋል። ጌታን ካመነ በኋላ ግን ጳውሎስ አው ከውጭ ስታዩን ስጋዬ ገና አልተለወጠም እሱን አልመሰለም። ነገር ግን በዚህ በስጋዬ በዚህ ባልተለወጠ ውጫዊ አካሌ የምኖረው ኑሮ እንደ በፊቱ አይደለም ኖሮ ማን ሆኜ ነው? በወደደኝ ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው ምኖረው። አሜን። ስለዚህ ውድ የጌታ ልጆች አንድ ነገር ጥርት ብሎ በውስጣችሁ ኩልል ብሎ እንዲቀመጥ ያስፈልጋል። የትዳራችሁንም ህይወት ይሁን የሥራችሁንም ህይወት ይሁን የትኛውንም የኑሯችንን ነገር ስንኖር ማን ሆኜ ነው የምኖረው የሚለውን ጥያቄ መጠየቅ አለብን። ማን ሆኜ ነው የምኖረው? እኔ ምን አምኜ ነው የምኖረው? እንዴት ነው ክርስትና የምኖረው? የእግዚአብሔርን ቃል አሁን እንዳየነው ከመጀመሪያው አዳም ከመሬታዊ ከሆነው ሰው ባገኘነው ማንነት መኖር ቀርቷል። ክርስቲያን ያመነው የተቀበለው ክርስቶስ እኛ ውስጥ ገብቷል። ክብር ለእግዚአብሔር ይሁን። ይሄ የመጨረሻው አዳም ኢየሱስ ሕይወትን ሊሰጥ የመጣው ኢየሱስ እሱን በመናምንበት ጊዜ በውስጣችን መንፈሱን ከቶብናል። እኛ እንዳልዳኑ ሰዎች አይደለንም። በስጋ ብቻ ታሪካቸው እንደሚነገሩ ሰዎች አይደለንም። እሱን ባመንን በተቀበልን ጊዜ በውስጣችን የገባ የርሱ መንፈስ አለ። ሰው ብቻ አይደለንም። ከመዳናችን በፊት የሚያቁን ሰዎች በሚያውን መልክ ብቻ አይደለንም። እኛ የተቀበልነውን እነሱ ላይረዱ ይችላሉ። እኛ ግን እናቃለን የተቀበልነውን። እኛ ውስጥ የገባ ክርስቶስ አለ። ስለዚህ ያ የዱሮ ታሪካችን ምን ያረለው የዱሮ ነው። ለዚህ ነው ሐዋርያው ጳውሎስ ሲናገር ሮሜ ምዕራፍ 7 ላይ እንደዚህ ያለ ይናገራል። 7ና 8 ላይ ቁጥር 5ን ተመልከቱት። በስጋ ሳለን ይላል። እስቲ በስጋ ሳለን በሉ። መቼ ነው ሳለን የሚለውን ቃል ምን ተጠቀመው? ሳለን ማለት ምን ማለት ነው? እያለን ከሚለው በጣም የሚለይ ነው። እያለን አሁን እያለንን ሊያሳይ ይችላል። በስጋ ሳለን ማለት ድሮ ልጆች ሳለን አገር ቤት ሳለን እንደምንለው ነው። አሁን አይደለም። በስጋ ሳለን አያችሁት? ሐዋርያ ጳውሎስ ሲናገር እንዴት እንደሚናገር ተመልከቱ። ቁጥር ምዕራፍ 8 ቁጥር 8 ላይ በስጋ ያሉትም ይላል ሰዎችን በሁለት ሊከፍል ነው። ተመልከቱት። በስጋ ያሉ እኛ ግን እንዴት ነን? በስጋ የነበርን ነን፣ አሁን ግን አይደለንም። ስጋ የለንም እንዴ? የውጭው ስጋችን አለ። ነገር ግን እኔና እናንተ በስጋ የነበረን ታሪክ ያበቃበት ምስጢር ተመልከቱ። ምዕራፍ 8 ቁጥር 9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። ሃሌሉያ! እስታተሳችንን የቀየረው ምንድነው ይላል? በስጋ ሳለን እንድንል ያደረገን ምንድነው? በስጋ ሳለን እንድንል ያደረገን አንድ ነገር ነው። የሰራ ነው አይደለም፣ የተለማመድ ነው አይደለም። የመንፈስ ቅዱስ ፕሬዘንስ፣ የመንፈስ ቅዱስ እኛ ውስጥ መሆን እስታተሳችንን ቀይሮታል። ክብር ለእግዚአብሔር ይሁን። በዚህ ሀገር መታችሁ ሲቲዝን የሆናችሁ ሰዎች፣ ሲቲዝን ስትሆኑ ጸጉራችሁ ብሎንድ፣ አይናችሁ ብሉ ብራውን አልሆነም። በስታተስ ነው፣ በህግ ነው ሁኔታችን የተቀየረው። በስታተስ ነው የተቀየረልን። እና የአሜሪካን መንግስት ባለው ዳታቤዝ ውስጥ ዜጎቹን እከሌ ዜጋ ነው ብሎ በሚያስቀምጥበት ዳታቤዝ ውስጥ ስማችን ገብቶ ምን ሆነናል? ዜጎች ሆነናል። የዜግነት ሰርቲፊኬት ተሰጥቶናል። የዜግነት ሰርቲፊኬት ሁኔታችን አልተቀየረም። ከመሐላ በኋላ ከዛሬ ጀምሮ አሜሪካ እናረጋለና ተብሎ የጸለየልን የለወጠን የቀየረን ሰው የለም። ከውጫዊ ነገራችን እንደነበርነን ስታተሳችን በህግ ተቀይሯል። ይሄ ግን ከዛ ይበልጣል። በህግ በተቀየረልን ስታተስ አሜሪካዊ ነኝ ብለን ቮት አርገናል። አሜሪካዊ ነኝ ያሉ ሰዎች ስራ አሜሪካዊ የሆነ ሰው ዜጋ የሆነ የሚጠይቀውን ስራ አፕላይ አርገው በኩራት ሄደው እንግሊዝኛቸው እንደ አሜሪካውያን ባይሆንም፣ ውድ ወገኖቼ በዛው በአማርኛ እንግሊዝኛችን ያወራን ስራም ተቀጥረናል። አሜሪካዊ ነኝ ብለን የተለያዩ አገሮች ለመሄድ ለአሜሪካውያኖች በተሰጠ መብት ከሀገር ወደ ሀገርም ሄደናል። ያለ ቪዛ አሜሪካዊ ነኝ ብለን ደብዳቤ ጽፈናል ለሴኔተሮች። በአንዳንድ ጉዳዮች የአሜሪካን መብታችንን ልንጠቀም እንችልበትን ለመጠቀም ወደ ኋላ ጨርሶ አላልንም። በህግ በተገኘ ስታተስ በዚያ እንጀራ በልተናል፣ ደሞዝ አግኝተናል፣ ምርጫችንን ሁሉ ገልጠናል። ይሄ ከዛ ይበልጣል። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር፣ ማን ቢኖር? የእግዚአብሔር መንፈስ የት ቢኖር? በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። አሜሪካን ሲቲዝን የሆናችሁ እስኪ እጃችሁን አሳዩኝ። አይዟችሁ፣ አላስመዘግባችሁም። ተመልከቱ እንግዲህ ነን ብለው እጃቸውን ሲያወጡ እነዚህ ሰዎች። በመንፈስ ነኝ የምትሉ እስቲ እጃችሁን አሳዩኝ። ተመልከቱ፣ እስታተሳችሁ በምንድን ነው የተገኘው? አሁን እኔ ነኝ እንደው በመንፈስ ነኝ ብላችሁ ራሳችሁ ማየት የለባችሁ። አሜሪካዊ ነኝ ብሎ ለማለት እንግሊዝኛውን ቼክ እንደማያረግ አይኑን በመስታወት እንደማያይ ብሎ ወይም ደግሞ ግሪን አይን መኖር አያስፈልግም። ጸጉራችንን፣ ቁመናችንን፣ ሁኔታችን አሜሪካዊ የሚያስመስል ውጫዊ ነገር አላየንም። በዚያ መብት ኖረናል። ደግሞም ከዛ የሚበልጥ ነገር በህይወታችን ሆኗል። ሰማያውያን አድርጎናል ኢየሱስ። ለምን? ህይወትን የሚሰጥ መንፈስ ሆኖ ስለመጣ፣ ሞቶ ስለተነሳ መንፈሱን ሰጥቶናል። መንፈሱን ሰጥቶናል። ውስጣችን መንፈሱን ከቶታል። የእግዚአብሔር መንፈስ በውስጣችን አለ። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁ። ሃሌሉያ! ሃሌሉያ! መንፈስ ቅዱስ በመኖሩ ብቻ ውድ ጌታ ልጆች መንፈሳዊ ህልውናችሁን መጽሐፍ ቅዱስ ያወጀላችሁን ካልተቀበላችሁት ካላመናችሁት የክርስትና ህይወትን መኖር አይቻልም። ህልውናችሁ የእግዚአብሔር ቃል ያወጀላችሁን ተቀበሉ። ወንጌል ሲናገር ምክር አይደለም ይናገረው፣ የመዳናችንን ወንጌል ነው መንሰማው። የመዳኔን ወንጌል ነው መሰማው ወልስቲ የመዳናችንን ነው የሚናገረው። የኛን ሁኔታ በወንጌል እንሰማለን፣ በመሆን አይደለም እናገኘው። ወንጌል ይነግረናል እንዲህ ነው ሲለን ነው የምንቀበለው። ሃሌሉያ። የመዳናችንን ማንነታችንን ወንጌል ያወጀልናል። አሜሪካዊ ሰው ምን መብት እንዳለው ያወቃችሁት ዶክመንት አንብባችሁ ነው። ምንድነው መብቱ? አሜሪካዊ የሆነ ሰው ምን ማድረግ ይችላል? በመብቴ ምን አገኛለሁ? አሜሪካዊ በመሆኔ ምን ሆናለሁ? የአሜሪካን ህግ የሚፈቅደውን ህጎች ስርዓቶች እያየን ነው የተጠቀምነው። የእግዚአብሔር ቃል ኢየሱስን ያመነ ሰው ምንድነው ስታተሱ? መንፈሳዊ ነው ስታተሱ። መንፈሳዊ ነው ስታተሱ። መንፈሳዊ ስታተስ የእግዚአብሔር መንፈስ በእኛ ዘንድ በመኖሩ፣ የእግዚአብሔር መንፈስ እኛ ጋር የሚያኖረው ምንድነው? መንፈስ ቅዱስ ቅዱስ መንፈስ ነው። ኢየሱስ የኃጢአተኞች አዳኝ ሆኖ መጣ። ቅዱሱ መንፈስስ ማጋ ነው የሚመጣው? ማጋ ነው የሚገባው? ምን አይነት ሰዎች ጋር ነው የሚገባው? ቅዱሱ መንፈስ እነማጋ ነው የሚመጣው? የእግዚአብሔር ልጅ ቅዱስ የእግዚአብሔር ልጅ የተባለው መጥቶ የተወለደው ከድንግል ማርያም በበረት ውስጥ ወዳጆቹ የሚተሻሹት አብሮት የሚበሉት የሚጠጡት ኃጢአተኞች የሚገባበት ቤት የኃጢአተኞች ቤት የተሰቀለው ከኃጢአተኞች ጋራ ነው። ቅዱሱ የእግዚአብሔር ልጅ ቅዱሱ የእግዚአብሔር መንፈስ እነማ ጋ ነው የሚገባው? የት ነው ያለው? ራፍ 8 ቁጥር 9 የክርስቶስ መንፈስ የሌለው ከሆነ ግን ያው የርሱ ወገን አይደለም። ስለዚህ ክርስቶስ የሆነ ሁሉ የእግዚአብሔር መንፈስ አለው ማለት ነው። የክርስቶስ የሆነ ሁሉ የእግዚአብሔር መንፈስ አለው። እንዴት ነው የክርስቶስ ወገን ምን ሆነው? ኤፌሶን ምዕራፍ 1 ማንም እንዲህ እንደዛ ማያረገው መሰረታዊ ዑነት ይነግረናል። ቁጥር 13 እና 14 እናንተም ደግሞ የዑነትን ቃል ይሄውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አረጋችሁ? ታተማችሁ። ታተመለት እኮ ከሌ ወረቀቱ። አረ ታተመ ማለት ምን ማለት ነው? ጸደቀ ማለት ነው። ተፈጸመ ጉዳዩ፣ አለቀ ማለት ነው። ታተማችሁ ምንድነው? እሱ ለመታተም ያበቃል። ልብ በሉ የእግዚአብሔር ቃል የሚናገረው እናንተ ደግሞ የእውነትን ቃል ይሄውም የመዳናችሁን ወንጌል ምን አርጋችሁ? ሰምታችሁ ደግሞስ ምን አርጋችሁ? በክርስቶስ አምናችሁ። ስናምን ጌታ ኢየሱስ ክርስቶስን ወንጌልን ሰምተን ስናምን እንታተማለን። ያመናችሁ የታተማችሁ። ሃሌሉያ። ያመነ ይታተማል። አያችሁት? ለምን ነው የሚያትመን? የክርስቶስ የሆነ የእግዚአብሔር መንፈስ የሌለው ከሆነ ክርስቶስ ወገን አይደለም ይላል። ወገንነት ነው። ታተሟል። የኔ ነው። ማህተም። ቁጥር 14 እርሱም ይሄ መንፈስ ቅዱስ ማህተም ሆኖ የተሰጠን የክርስቶስ የመሆናችን ማረጋገጫ ሆኖ የተሰጠን ይሄ የእግዚአብሔር መንፈስ እርሱም ተብሏል የርስታችን መያዣ ነው። አሜን። መያዣ ነው። እግዚአብሔር የተመሰገነ ነው። ስለዚህ መንፈስ ቅዱስ እኔ ጋር ለመምጣቱ እኔ ለመንፈስ ቅዱስ አክሰስ እንዲኖረው ወደ እኔ ጋር እንዲመጣ እኔም ደግሞ መንፈስ ቅዱስን ለመቀበል ብቁ ያደረገኝ የሰማሁት ወንጌል ብቻ ነው። ሃሌሉያ ሃሌሉያ። ወንጌል በሚናገረው ጸጋ ልክ ልቡን የከፈተ ሁሉ የሚቀበለው መንፈስ ቅዱስን የሚያስተናግድበት ልክ ያሳያል። የመዳናችንን ወንጌል ሰምተን በተስፋው ቃል አምነን ኢየሱስ ክርስቶስን ስናምን በወንጌል የሚነገረን መዳናችን ክርስቶስ ነው ስናምን እግዚአብሔር ወዲያው እትም ያረጋናል። መንፈሱን ማያጃ አርጎ ማህተም አርጎ ይሰጣናል። አሜን። ስለዚህ ስታተሳችን ምን ሆኗል? ጌታን ባመንበት ሰዓት ተለውጧል። አሜሪካዊ ለመሆን ኤክሰርሳይስ አያስፈልግም። ፕሮሰስ አለ፣ አፕላይ እናረጋለን። አንድ ጊዜ ዳኛው መጥቶ ካጸደቀ በኋላ መሐላው ከተፈጸመ በኋላ አሁን ነው ማለት ነው ወይስ እንዴት ነው? እሱ ነው ገና እንግሊዝኛ ተመረን እንደ አሜሪካውያኖች አውርቼ አሜሪካዊነትን ተለማምጄ መቻሌን መሆኔን አይቼ ነው አሜሪካዊ መሆነው ወይስ ሆኛለሁ? ልክ እንደዚሁ ኢየሱስን ስናምን ታትመናል፣ መንፈሱም ተሰጥቶናል፣ ስታተሳችን ተለውጧል። በስጋ ሳለን ማለት እንችላለን፣ አሁን በመንፈስ ነን ማለት እንችላለን። ከዚህ በኋላ መንፈሳዊ ህይወታችን እንዴት እናያለን? አሁን እኔ መንፈሳዊ ነኝ የምባለው ምንድነው? ምንም እኮ መንፈሳዊ ነገር ገና እንትን አላየውም። መንፈሳዊ ለመሆን እኮ ብዙ ነገር አድርጌ ሆኜ ትላላችሁ። ይሄማ ወንጌል እየተማራችሁ በቃ መንቦጫረቅ ነው ማለት ነው። ዋቅዳ ውሃ መልስ ነው ማለት ነው። መንፈስ ቅዱስ ስታተስ ሆኖ ተሰጥቶኛል። መንፈሳዊ የምሆነው መንፈሳዊ የሚያረግ ነገር ስለተሰጠኝ እንጂ በምሆነው ነገር መንፈሳዊ አልሆነው። የምሆነው ነገር የተሰጠኝ ነገር የሆንኩት እግዚአብሔር የሰጠኝ ነገር ምልክት ነው እንጂ የምሆነው ነገር የኔን ስታተስ አያመጣም። ስታተሴ ነው የምሆነውን የሚወስነው። አሜሪካዊ የሆነ ሁሉ እስቲ ልሞክር ይሄን አሜሪካዊነቴን ብሎ አንድ ቦታ ስራ አፕላይ አረጋለሁ፣ አሜሪካውያኖች የሚቀጠሩበት ቦታ እና ያንን ፈተና ወይም የሚሰጠውን አለ አይደለም ኢቫሉዌሽን ፌል አርጎ እንትን ባይል አይደለሁም ማለት ነው ይላል። አሜሪካዊ አይደለሁም ይላል አይልም። ብዙ መሆን የሚያቅቱን ነገሮች ግራ የሚገቡ ሊኖሩ ይችላሉ የማናቃቸው። ስልጠና የሚያስፈልገው ትምህርት የሚሰጠው እድገት የሚጠይቅ ነገር ሊኖረን ይችላል። ሁሉ አሜሪካዊ ሁሉንም አይሆንም። በምንሆነው ነገር አይደለም ምንወስነው፣ በተሰጣቸው ችሎታና ባላቸው በሰለጠኑበት ሙያ ነው። እኛም መንፈሳዊ ነገራችንን በሰዎች ሁሉ አናወዳድርም፣ በሁኔታ አናወዳድርም። በተሰጠን ጸጋ ልክ ነው የምንኖረው። እግዚአብሔር መንፈሱን ሲሰጠን የሰጠን ጸጋ አለ፣ እሱን ወደፊት እንማራለን። ስታተሳችን ግን የተጠበቀ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። በስጋ ሳለን ነው የምንለው፣ አሁን በስጋ ያለን ነው የምንለው። ከስጋዊነት ለመውጣት ትጸልያላችሁ ወይስ ወጥቻለሁ ትላላችሁ? ወጥቻለሁ የምትሉ እስቲ ምን ይታወቃል? እየተሰበከም አይወጣ ሰው አለ። እሺ፣ ስታተሴን የቀየረልኝ አንድ ነገር ነው። ልብ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሞተበት ትልቁ ምክንያት ህይወትን የሚሰጥም እንዲሆን ነው፣ መንፈስ እንዲሆን ነው። ለምን ይሞታል? እኛ ህጋዊ በሆነ መንገድ የእግዚአብሔርን መንፈስ እንድናገኝ፣ ህይወትን እንድናገኝ። ህጋዊ ሆነ እግዚአብሔር የሚጸድቅበት እኛም ደግሞ በጌታ ያመንን ሰዎች ህጋዊ የሆነ ሶሉሽን የምናገኝበትን መንገድ ነው ኢየሱስ የፈለገልን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ሞቶ ተነስቷል። የሞተው ህይወት እንድናገኝ ነው። ከሱ ጋር ለመተባበር የመጀመሪያው ነገር የመጀመሪያው ከሞቱ ጋር ነው የምንተባበረ። ለምን? የሞተው ለኔ ነው። የሱ ሞት እሱ ሊሞት የቻለው ከኔ የተነሳ ነው። ያ ሞት እኔን የሚመለከት ነው ብሎ ማመን ይጠይቃል። ሃሌሉያ። እና ይሄ ጌታ የሞተው ደግሞ በሱ ህይወት ልኖር ነው። ብዙ ሰዎች ዕዳ ከፋይ ብቻ ነው አድርገው የሚቆጥሩት ኢየሱስን። እዳ ከፋይ ብቻ ሆኖ ኢየሱስ አያድነው። እዳ ከፋይ ብቻ ሆኖ አይደለም ያድነው። ይሄ እዳ ከፋይ ብቻ አርገን ማመን ማለት ሞቶ ቀርቷል እንደማለት ያህል ነው። ተነስተዋል፣ የጌቶች ጌታ ሆኗል። ክብር ለእግዚአብሔር ይሁን። እዳ ከፍሎ በቃ ከዚህ በኋላ ራስን ቻል አይደለም። ኢየሱስ እዳ ከፋይ ብቻ አይደለም፣ ከሞት ከተነሳ በኋላ ባገኘው ህይወት እኛን ማኖርም ነው የሚፈልገው። ሊያኖረን ሲል ነው እኮ የሞተው ዋናው ነገር። አያችሁት? ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ይህንን ያደረገበት ምክንያት ሮሜ ምዕራፍ 7 ላይ ከዚህ በፊት አስተምሬያለሁ። ሲደገም ነው በጣም የሚገባው ይመስለኛል። ምዕራፍ 7 ተመልከቱት፣ ቁጥር 4 ቀደማን በቢዋለው ግን መሃል ላይ ነው ያቆምኩት። እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ለእግዚአብሔር ፍሬንድ እናፈራ ካለ በኋላ ለምን እንደ ተገደል ነው? እናንተ ለሌላው ከሞታል ለተነሳው ለርሱ ምን ታረጉ ዘንድ ተሆኑ ዘንድ? ለማን ተሆኑ ዘንድ? ከሞታል ለተነሳው ለክርስቶስ እንድትሆኑ ለሱ ተሆኑ ዘንድ። ስለዚህ የሞተልኝ የራሱ ሊያደርገኝ ነው ብላችሁ ማመን መሰረታዊ ነገር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 5 ቁጥር 15 የበቃላችን ማጥናት ያለብን ክፍል ነው። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ለምን እንደ ሞተው እዳ ሊከፍል ነው አይደለም? እዚህ ላይ የሚነገረም ለምን ነው? እሱ በህይወት ያሉት ሁሉ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ለራሴ ከመኖር ሊያድነኝ ነው የሞተው። ለራሴ ከመኖር ሊያድነኝ ነው የሞተው። ድሮ ይሄንን ጥቅስ ለአንዳንድ ወገኖች ሰጣቸው ነበርና ምን እንደሚል እስኪ አስብበትና ተነግረኛለህ ላቸዋለሁ። አንድ ወንድም አንድ ጊዜ ሰጥቼው በስንተኛው ጊዜ ተገናኘና ያንን ጥቅስ አነበብከው አልኩት። አሁን አለኝ። እንዴት ነው አልኩት። ከባድ ነው አለ። ምን ነው አልኩት። ይሄ በቃ ምንም ገዳም ገብታል የለ ዋጋ የለህም ማለት ነው። በቃ የራስን ነገር በሙሉ በቃ እንዳለ ዜሮ ነው የሚያገባው። እና በህይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖር ስለ ሁሉ ሞተ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የሱ በሆነ ህይወት የህይወት መንፈስ ሊያኖረን ነው የሞተው። የመጀመሪያው አዳም ከመሬት መሬታዊ፣ ሁለተኛው አዳም ከሰማይ ሰማያዊ። ከመሬታዊ እንደሆንን ከሰማያዊ እንሆናለን። እንዴት ነው ሰማያዊያን ምን ሆነው? ሰማያዊው ያለውን ህይወት ሰጥቶን በዛ ህይወት ስለሚያኖረን ነው። ሰማያዊ ህይወት ነው የምንኖረው። የእግዚአብሔር ስም የተባረከ ይሁን። እንግዲህ እነዚህን ሁለት ነገሮች መሰረት በህይወታችሁ ጣሉ። ሞቱ ካለፈው ነገር የምንለያይበት፣ ህይወቱ በአዲስ አቅጣጫ አዲስ ህይወት የምኖርበት። ሞቱ ያለፈውን ነገሬ የሚገድብ የኔ የሆነውን ምድራዊ የሆነውን ስጋዊ የሆነውን እንቢ የሚል፣ ህይወቱ የጌታ የሆነውን በእኔ ውስጥ የሚያመጣ። ሃሌሉያ። ሞቱ ከልካይ ነው፣ አስወጋጅ ነው። ህይወቱ ደግሞ ፈቃጅ ነው፣ አለምላሚ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ክርስቲያን መንፈሳዊ ህይወቱን ሲመለከት ምንም ስሩ፣ የምንሰራው ስራ፣ ያለንበት ቦታ፣ በሰው ፊት ያለን እይታ፣ ይሄ ሁሉ ማተር አያረግም፣ ማተር አያረግም። ምንም እንሁን፣ ብንበላ ብንጠጣ፣ እንደውም ሮሜ ላይ ተመልከቱ፣ ይሄ እስከምን ድረስ ብዙ ነገራችን እንደሚመለከት ለማየት ውድ የጌታ ልጆች ይሄን ማየት አለባችሁ። ምዕራፍ 14 ላይ ተመልከቱት ምን እንደሚል ተመልከቱት። ሁለመናችንን የሚነካ ነገር ነው ይሄ። እንዲሁ በቃ ቸርች መምጣትን በሳምንት ውስጥ የተወሰነ ጊዜ ለጌታ መስጠትን አይደለም፣ ሁሉንም ነገር ይመለከታል። ምዕራፍ 14 ላይ ተመልከቱት ቁጥር 7 ጀምሮ፣ ከኛ አንድ ስንኳ ለራሱ የሚኖር የለምና ለማንም ይኖር የለም ባይ ባይ ከራስ የተሰናብቻለሁ ነው ለራሱም ይኖር የለም ለራሱም የሚሞት የለም ዋው ለራሱም የሚሞት የለም ተመልከቱት በህይወት ሆነን ብንኖር ምንድነው እሱም ይላው ለጌታ እንኖራለን ብንሞት ሃሌሉያ እንግዲህ ምን ያህል ለጌታ እንደሆነን ተመልከቱ ብንሞትም ለጌታ ነው ብንኖርም ለጌታ ነው እንግዲህ ይሄንን ዘርዝሩት ብትፈልጉ በብዙ አይነት መንገድ ማየት ትችላላችሁ ግን እንጨርሰው ቃሉን ምን እንደሚል እንግዲህ በህይወት ሆነን ብንኖር ወይም ብንሞት የጌታ ነን ቁጥር 9 ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና ሊገዛይ ነው ሞቶ የተነሳው ባሉ ክብር ለእግዚአብሔር ይሁን ሊገዛይ ነው ሞቶ የተነሳው አሜን ክብር ለእግዚአብሔር ይሁን እንግዲህ ሊገዛይ ከሆነ ከሞት የተነሳው መጽሐፍ ቅዱስ በብዙ ነገር ይናገራል ይሄንን በዋጋ ተገዝታችኋልና የራሳችሁ አይደላችሁም የመጀመሪያው ሞቱ የሚያድነው እኔን ከኔ ነው የሚያድነው እኔን ከኔ አድኖ ነው ለራሱ የሚያረጋኝ ከራሱ ያልዳነ ከሰይጣን አይደለም ሰይጣን የኔ ትሆናላችሁ ብሎ አልፈተናቸው ማዳምና ይዋን እንደ እግዚአብሔር ትሆናላችሁ ራሳችሁን ትችላላችሁ ነው ያለው ከሰይጣን ጋራ በአይዲዮሎጂ ነው እንጂ የጋራ ነገር የሚኖርን በሌላ መልክ አይደለም በላይፍ ፕሪንሲፕል ነው ከሰይጣን ጋራ ሰዎች የሚስማሙት ስለዚህ ተመልከቱት ውዴ ጌታ ልጆች በዋጋ ተገዝታችኋልና የራሳችሁ አይደላችሁም በበላ ለጌታ ነው ባልበላ ለጌታ ነው ወደ ላይ ከፍ ብሎ ይናገራል ተመልከቱት ቀንን የሚያከብር ለጌታ ብሎ ያከብራል የሚበላ እግዚአብሔርን ያመሰግናል ለጌታ ብሎ ይበላል የማይበላም ለጌታ ብሎ አይበላም እግዚአብሔርን ያመሰግናል ብንበላ ባንበላ ብንለብስ ባንለብስ ብንከበር ብንዋረድ ምንም እናድርግ ምንም በሁሉ ለእግዚአብሔር ነው የምንኖረው ሃሌሉያ እግዚአብሔር ይመስገን መሰረታዊ የክርስትና እይታ በዚህ በጥራት በውስጣችን መቀመጥ አለበት እግዚአብሔር ስም የተባረከ ይሁን ስለዚህ ጌታ እኛን ሲያድነን መጀመሪያ የሚያነጣጥረው እኛን ከኛነታችን ነው የሚያደነው አንተ አንቺ ያንተ አይደለም ያንቺ አይደለሽም ይሄ ነው ድሮ መዝሙሮች በጣም ከመወዳቸው እኔ አይደለሁም ጌታ ሆይ ያንተው ነኝ የሚለው መዝሙር በጣም እንወደዋለን እንደዚህ ያለ ትምህርት አስተምረ ብዙ ጊዜ እንዘምረዋለን እኔ አይደለሁም ያንተ ነኝ ጌታ ሆይ የባለቤትነቱ ቦታ በሙሉ የወንጌል እውነት ሙሉ በሆነ በወንጌል መረዳት እኛን ከስፍራ ካስለቀቀ ጤና ይላችኋል ያንንም ይጀመረው ክብር ለእግዚአብሔር ይሁን ጤና ይላችኋል ያንንም በህይወታችንም ይጀመረው ክብር ለእግዚአብሔር ይሁን በሞት ለማን ነው መሞተው ብኖር ለማን ነው የትኛውን ትመርጣላችሁ መኖር ነው የምንመርጠው ለኛ ስንኖር አንመርጥም እሱ እንደወደደ ነው ብንበላ ለጌታ ባንበላ ለጌታ የትኛውን እንመርጣለን በምርጫ መብላትን ነው የምንመርጠው ጌታ የወደደው ለሱ ክብር ነው ውድ የጌታ ልጆች ጻድቅ በእምነት ይኖራል የሚባለው የመጽሐፍ ቅዱስ እውነት በትክክል ልንረዳው የምንችለው ዛሬ ያስተማርኳችሁ እውነት በውስጣችሁ ጤናማ በሆነ መንገድ ተደላድሎ ሲቀመጥ ነው። ምክንያቱም በዚህ ዘመን እምነት ለምንድን ነው እሱ? ለግል ፈቃድ ማከናወኛ ሆኖ ውሏል። አይደለም? እኛን የራሱ ያደረገው ኢየሱስ ክርስቶስ የርሱ ሆነን የምንኖርበት የህይወት ማስኬጃ መሳሪያ ነው። ክብር ለእግዚአብሔር ይሁን። ለጌታ ሆኜ የምኖርበት ክብር ለእግዚአብሔር ይሁን። ብዙ በክርስትና እምነት ውስጥ መንገድን የለቀቁ ከእውነት ያፈነገጡ ጤናማ ሆኖ የማይታዩ ነገሮች በሙሉ ከመጽሐፍ ቅዱስ ነው የሚወሰዱት። ግን በቦታቸው አምሮባቸው ለማየት የሚቻለው እንደዚህ ያለ መሰረታዊ እምነት በህይወታችን ቦታውን ሲይዝ ጤነኛ ይሆናሉ። ክብር ለእግዚአብሔር ይሁን። እና ምክንያቱም ይሄ ዛሬ አስተማርኳችሁ እውነት መኖር የሚቻለው ስለ እምነት አስተምራለሁ ወደፊት ስለ መንፈስ ገና በደም አልጨረስኩኝም። እምነት በጣም 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 አስፈላጊ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ክብር ለእግዚአብሔር ይሁን። ዛሬ ይህንን ትምህርት ለመጨረስ ወደ ሮሜ ምዕራፍ 8 ላይ እንሄዳለን። ኃጢአት ድል የሚነሳው በህይወት መንፈስ ህግ ነው። ኃጢአትን ድል ለመንሳት የኢየሱስ ክርስቶስን ሞት ሞታችን አድርገን መውሰድ እንዳለብን አይተናል። ሮሜ ምዕራፍ 6 ቁጥር 10 እና 11 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል፣ በህይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም ቁጥር 11 ላይ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ። የኔ ህይወት ከኃጢአት ጋር ብቻ አይደለም። እኔ ለራሴም ነው የሞትኩት፣ ለዓለምም ነው የሞትኩት። መሞትን አስመልክቶ ለብዙ ነገር ነው የሞት ነው። ወታደር እከሌ ጄኔራል እከሌ ለእናት አገሩ ሞተ ቢባል ለልጆቹ አይኖርም ያ ሰው። ለእናት አገሩ ሞተ የተባለ ሰው ለሁሉም ነው የሚሞተው፣ ሁሉንም ተሰናብቶ ነው የሚሄደው። ለኃጢአት ሞትኩ ማለት እኔ ለማንኛውም ነገር ያለ ክርስቶስ እኔ ልኖር የምችልበት ነገር ሁሉ በጌታ ሞት የተገታ የተቀበረ የተወገደ ነው ማለት ነው። ሃሌሉያ። ስለዚህ ይሄ ክርስትና አንድ ነገር ይከለክለናል። እኔ ብዬ ልኖር አልችልም። አምልጦኝ ብናገር እንኳን የለመደ አንደበታችን አለ አይደለም፣ ያልታደሰ አይምሯችን የሚያመጣው ነው እንጂ እኔ ብሎ መኩራራት በክርስትና የለም። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እኔ ብሎ ህይወት የለም፣ አይደንቲቲ የለንም አለን። ክርስቶስ ግን በእያንዳንዳችን ውስጥ ግን ያለው አንድ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ብልቶቻችን አንድ እንዳልሆኑ አንድ ስራ እንደሌላቸው ክርስቶስ በሁላችን ውስጥ ብዙ አይነት መልክ ራሱን ይገልጣል። ስለዚህ መሞት ለኃጢአት መሞት ኃጢአትን ባለመስራት ለመታገል በዘዴ ለማሸነፍ የሚሞክር ሰው አይችልም። ለኃጢአት መሞቱን ማወቅ ነው ያለበት። እኛ ካለን ምን ጊዜም ቢሆን ካለን ዛሬ የታገልነው ኃጢአት ነገ አንደፍድፎ ይጥለናል። አይቻልም። ስለዚህ ለኃጢአት ሞተናል። ግን ይላል በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ ይላል። ኢየሱስ ክርስቶስ እኔን ለእግዚአብሔር ሕያው አድርጎ የሚያኖረኝ ምስጢር እኔ ለእግዚአብሔር ሕያው ሆኜ የምኖርበት ምስጢር የሕይወቴ ምስጢር ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ነው የምኖረው። ጳውሎስ ቀድም እንዳለ እንዳነበብኩላችሁ ገላትያ ምዕራፍ 2 ቁጥር 20 ላይ እንዳለ በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ኢየሱስን አምኜ ነው የምኖረው። ስለዚህ ኃጢአትን ለማሸነፍ ክርስቶስ ጋር ምን አለ? ምዕራፍ 8 ቁጥር 1 እና 2 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ጋር ነጻ አውጥቶኛልና። ይሄ የሕይወት መንፈስ ሕግ ማጋና ያለው ማጋና ያለው ኢየሱስ ጋር ነው ያለው። ክብር ለእግዚአብሔር ይሁን። ልብ በሉ የጌታ ልጆች፣ መንፈሳዊ ህይወትን በየትኛውም መልኩ ስትለማመዱ የምታዩት የፈለገ ነገር ቢኖር የፈለገ የተረዳችሁት ነገር ቢኖር በአንድ ነገር እንዳትስቱ፣ ያለ ኢየሱስ በፕሪንስፕል ያለ ኢየሱስ ምንም ነገር ማድረግ አንችልም። ክብር ለእግዚአብሔር። ለመቋቋሚያ ብቻ አይደለም ክርስቶስ፣ የክርስትና መጀመሪያም መፈጸሚያም ነው። የሃይማኖታችን ጀማሪ ፈጻሚ ነው። ሃይማኖታችን ስር እየሰደነን ነው በሱ ምንተ በርሱ እየተሞላን ነው ወደ ክርስቶስ ፍጹም ሙላት ነው እንደርሰው የእግዚአብሔር ልጅ ሙላታችን ነው ስለዚህ ክርስቶስን የክርስትና መጀመሪያ አርጋችሁ ሌላ ሁለተኛ ሶስተኛ እንዳትሉ ህዳ ከፋይ ብቻ እንዳታረጉት ክርስቶስ የክርስትና መጀመሪያ ብቻ አይደለም ፍጻሜም ነው ስለዚህ ይሄ የህይወት መንፈስ ጋለው በሱ ጋር ነው ያለው ዘይት የሚያወጣው ስር እሱ ነው እኛ ሄደን እንጣበቃለን ከሱ ጋር እንያያዛለን እግዚአብሔር ግራፍት አርጎ ከሱ ጋር ያያይዘናል እንጂ ከክርስቶስ የሚገኝ ነገር እየታደልን በልበዚህ ተቋቋምና ራስን ቻል አይለንም እግዚአብሔር የተጣበቀነን ቅርንጫፎች ነን ሁሉ ጊዜ ቅርንጫፎች ነን ክብር ለእግዚአብሔር ይሁን እኔ አሁን እንደምረዳው እንደማምነው ሰማይም እንኳን ሄደን ቅርንጫፎች ነን ክብር ለእግዚአብሔር ይሁን የዚህን ነው የምትሉት መቼ ነው ራሴን የምችለው እንዳትሉ በሰማይም ቅርንጫፎች ነን ክብር ለእግዚአብሔር ይሁን በሰማይም መረኛችን ነው ራይን መጽሐፍ ብታነቡ በሙሉ የራይን መጽሐፍ ብትመለከቱ በእግዚአብሔር ላይ ዲፔንደንት መሆናችን ከእግዚአብሔር የሚወጣ ነገር ሳይሰጠው በራሱ ሊኖር የሚችል ፍጡር የሚባል የለም ሁሉ ከርሱ ሁሉ በርሱ ሁሉ ለርሱ እግዚአብሔር ብቻ ነው ስለዚህ በኢየሱስ ላይ ዲፔንደንት ነን ይሄ ምክር መቼ እንደሚጠቅም ልንገራችሁ ይሄን ጌታ አምናችሁ እኔ በራሴ ለኖር ማልችለውን ህይወት ሊያኖረኝ የሚችለውን እግዚአብሔር ልጅ አመኝ መኖር ሲጀምር ኃጢአት የሌለብኝ ሁሉ ሊመስለኝ የሚችል ነገር ላይ ይችላል በቃ ምንም ኃጢአት የሚባል ነገር ያላችሁ እስከማይመስላችሁ ልትደርሱ ትችላላችሁ ብዙ እግዚአብሔር ሰዎች በዚህ ስተዋል ይገርማቸዋል እና ኃጢአት የሌለበት ህይወት መኖር ላይ ደርሻለሁ ለሁሉ የሳቱ ሰዎች አሉ በዚህ ስጋ ህይወት ውስጥ ባለንበት ጊዜ ኃጢአት የለብንም ብንል ራሳችን እናስታለን የድልን ህይወት በአማረ ሁኔታ ያለማመደን ጌታ ነው የሱ መገኘት ነው አይናችን እሱ ላይ ሲሆን ነው ጨለማው የጠፋው አይናችን ከሱ ላይ ሲነሳ ጴጥሮስ እንዳትረሱት እሱን ያየ በኋላ ሄደ ዞር ሲል ሰመጠ እንደዛ ነው ስለዚህ ጌታን ነው የምናየው ክብር ለእግዚአብሔር ይሁን በክርስቶስ ኢየሱስ ያለው የህይወት መንፈስ ከኃጢአትና ከሞት ጋርነት አውጥቶኛል ስለዚህ የኔ ህይወት የናንተ ህይወት ያመነ ሰው ህይወት በህይወት መንፈስ ህግ ነው ክርስቲያን ምን ኖሮ በመመሪያ በትዕዛዝ አይደለም ምን ኖሮ በመንፈስ ቅዱስ ኃይል ነው ምን ኖሮ የእግዚአብሔር መንፈስ ነው በውስጣችን ይሰራው የህይወት መንፈስ ህግ በውስጣችን ይሰራል ክብር ለእግዚአብሔር ይሁን የህይወት መንፈስ ህግ እንዴት ነው የሚሰራው? ይሄንን በስፋት በስፋት በጥልቀት አስተምራለሁ። በጣም። ምክንያቱም የክርስትና ህይወት ተጀምሮ እስከሚጨረስ የህይወት መንፈስ ህግ ህይወት ነው። የህይወት መንፈስ ህግ በመንፈስ ቅዱስ የሚኖር ነው። መንፈስ ቅዱስን ለፈውስ፣ መንፈስ ቅዱስን ለተአምራት፣ መንፈስ ቅዱስን ለመገለጥ፣ ለኢንፎርሜሽን ብቻ ነው መንፈልገው ለህይወት የህይወት መንፈስ ህግ ነው ጌታ የተመሰገነ ይሁን የህይወት መንፈስ ህግ ነው ህይወታችን በመንፈስ ቅዱስ ላይ ዲፔንድ ያደረገ ነው መንፈስ ቅዱስ እንግዳ ሆኖ እንዴት ነው እሱ ለስፔሻል ኦኬዥን እንደምንለብሰው ልብስ ለስፔሻል ኦኬዥን እንደምናወጣቸው ቃዎች ለስፔሻል ኦኬዥን እንደምንፈልገው ለስፔሻል ነገር የሚፈልግ አይደለም መንፈስ ቅዱስ ስበላ መንፈስ ቅዱስ ስጠጣ መንፈስ ቅዱስ ሲሄድ መንፈስ ቅዱስ ሲቀመጥ መንፈስ ቅዱስ ስተኛ መንፈስ ቅዱስ ክብር ለእግዚአብሔር ይሁን መኪና ስነዳ መንፈስ ቅዱስ ስራ ቦታ መንፈስ ቅዱስ ከልጆቼ ጋር ስጫወት መንፈስ ቅዱስ ባል ሰውን መንፈስ ቅዱስ መቼም አልሆንበት ጊዜ የለም ሁል ጊዜ መንፈስ ቅዱስ ሃሌሉያ አሜን በማንኛውም ጊዜና ሁኔታ መንፈስ ቅዱስ ለሆነ ነገር ለልምምድ ጋር በተያዙ ነገሮች ብቻ አይደለም እነሱ ራሱን የቻለ ካገልግሎት ጋር የሚያዙ ናቸው ቤታችን የተለያዩ ቃዎቻችን እናወጣቸዋለን እንግዳ ሲመጣ የሚወጡ ቃዎች አሉ እንግዳ ሲመጣ እናዘጋጃቸው ነገሮች አሉ ነገር ግን በሌላ ጊዜ እኛ አንኖርም ማለት አይደለም አያችሁት መንፈስ ቅዱስ ለአገልግሎት የታመመ ሲኖር እግዚአብሔር ሊረዳቸው ሊያጽናናቸው አሉ ሰዎች ሲኖሩ ይገለጣል ይመጣል እሱ እንማራለን ግን ዋናው ግን እኔን በህይወት ሊያኖር ነው የመጣው የመጀመሪያ ቀዳሚ የመንፈስ ቅዱስ ሥራ ምንድነው? ከደህንነት ጋር ነው የተያያዘው። እኛን እግዚአብሔር ልጆች አድርጎ ማኖር ነው። ስታተሳችን ተቀይሯል። መንፈሱ በውስጣችን አለ። እኔን ስጋዊ የነበርኩትን መንፈሳዊ የሚያረግ አቋም ነው። የደህንነቴ ማያዣ ነው። የሰማያዊ ርስት ማያዣ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጅ መሆኔን የሚያረጋግጥ የሚመሰክርልኝ ነው። ስለዚህ መንፈስ ቅዱስ ከክርስትና ህይወታችን ጋር የሚያያዘው በማንኛውም መሰረታዊ ጉዳይ ነው። መንፈስ ያለበት የሌለበት ክርስቲያን መባል አይቻልም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የርሶ ግን አይደለም። ክብር ለእግዚአብሔር ይሁን። በህይወት መንፈስ ቅዱስን የሚለማመዱ ሰዎች በስጦታ ከሚለማመዱ ሰዎች ይበልጣሉ። ለምን? የመንፈስ ፍሬ የሚያፈራ ሰው በህይወት የሚለማመድ ሰው ብቻ ነው መንፈስ ቅዱስ። የቆሮንቶስን ሰዎች ማየት ይበቃል። ስጋውያን ተብለዋል። ለምን? ጸጋ ስጦታ ይሰራል መካከላቸው፣ ግን ስጋውያኖች ናቸው። መንፈሳዊ የሚባል ሰው ምን አይነት ነው? በተሰጠው ጸጋ መንፈስ ተሞልቶ የሚመላለስ ክርስቲያን መንፈሳዊ የሚባል። ክብር ለእግዚአብሔር ይሁን። ይህንን እግዚአብሔር ለማየት ይርዳን። ስለዚህ የድል ህይወትን ለመኖር ኢየሱስ ክርስቶስ መጀመሪያ የምንተባበረው ከሞቱ ጋር ነው። ከሞቱ ጋር የምንተባበረው ህይወቱ በእኛ እንዲሰራ ነው። የትንሣኤ ህይወት እንዲሰራ ነው። መንፈስ ቅዱስ ኃጢአትን ድል አድርገን ገንቢና ፖዘቲቭ የሆነውን የክርስትና ህይወት ለመኖር ምክንያት የሚሆን የጌታ መንፈስ ነው። ለዚህ ኳሊፋይ ያደረግነው ወንጌልን ሰምተን ስላመንን ነው የተሰጠን። ወንጌልን ሰምተን ስላመንን ነው። ሌላ ሰከንዳሪ ምክንያት የለም። ሰማነውን እግዚአብሔር ይባርክልን። እንጸልያለን።